ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ኢትዮጵያዊ ነው። ይሄንን ክህሎት ይሄንን እውቀት ይሄንን ልምድ እየቀሰመ ነው የሚሄደው። ተመሳሳይ ስራዎቻችንን ለመስራት ትልቅ አቅም እየሆነ ነው የሚሄደው።
በትላንትናው ዕለት በመኪናቸው ውስጥ ሞተው የተገኙት የታላቁ ህዳሴ ግድብ ግንባታ ዋና ስራ አስኪያጅ አቶ ስመኘው በቀለ ናቸው የሰማችኋቸው። ከአንድ ዓመት በፊት ከክፍላችን ጋር ካደረጉ ቃለ ምልልስ የተወሰደ ነው። የዚህን ዘገባ ዝርዝርና ሌሎች የቀብር ስነ ስርዓታቸውን የሚመለከቱ በአብይ ርዕሳችን እናቀርባለን።
አርብ ሐምሌ 20 2010 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ዜናውን ፕሮግራሙን የምናቀርባላችሁ አዳኝ ፍሳዬና
እኔም አሉላ ከበደንን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሳችን ጋር በመሆን በርከት ያሉ ዘገባዎችን ይዘን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ዚምባብዌ የቀድሞ መሪዋ ሮበርት ሙጋቤ የማይሳተፉበትን ታሪካዊ ምርጫ ከ38 ዓመታት በኋላ ለመጀመሪያ ጊዜ የፊታችን ሰኞ ታካሂዳለች። መራጮችና ታዛቢዎች ግን በምርጫው ነጻነትና ትክክለኛ መሆን ላይ አዎንታዊ መሆናቸውን የሚገልጹት በጥንቃቄ ነው። አዲስ የሚመረጠው መሪም የገባውን ቃል ጠብቆ ለውጥ በማምጣት ጥያቄ ላይ ጥርጣሬ ያላቸው። አኒታ ፓውል ከሐራሬ ላከችው ዘገባ ደርሶናል። ሰለሞን ክፍሌ ያቀርበዋል።
በዚምባብዌ ታሪካዊ ምርጫ ሊካሄድ ነው እና የአዲስ ምዕራፍ ጎህ ሊቀድ ነው ማለት ነው ብለህ ጥያቄ ብታቀርብ የምታገኘው መልስ የሚወሰነው ጥያቄው በቀረበለት ሰው ላይ ሆኖ ታገኛለህ። ፕሬዚደንት ኤመርሰን ምንጋጓ ከተመረጡ ከ8 ወራት በኋላ ዋናው የዚምባብዌ ችግር የምጣኔ ሀብት እድገቷ አነስተኛ መሆኑ ነው። ዛሬ ሀገሪቱ ውስጥ ገንዘብ ማግኘት በጣም አስቸጋሪ ነው። ምንጋጓ የቀድሞው ፕሬዚደንት ሮበርት ሙጋቤ ስልጣን ከለቀቁ በኋላ አመራሩን ተረክበው ቃለ መሐላ በፈጸሙበት ሥነ ሥርዓት ላይ ለኢኮኖሚው ቀውስ መፍትሔ የሚሆን እርምጃ ፈጥኜ እወስዳለሁ ሲሉ ነበር ቃል የገቡት። ምንጋጓ የገቡት ቃል ግን እስካሁን ተግባራዊ አልሆነም። በዋና ከተማዋ ሐራሬ ጎዳናዎች ላይ በመዘዋወር በዚህ ምንጋጓ ሊያሸንፉ ይችሉበታል ስለሚባለው የዘንድሮው የዚምባብዌ ምርጫ ሰዎችን ብትጠይቅ የምታገኛቸው መልሶች በጣም የተለያዩ ሆነው ታገኛለህ። የአንድ ፕሮጀ ኃላፊው ኩድዛይ ማሮንጎይ እንዲህ ይላሉ።
Very much excited. The environment has been pretty peaceful and the campaigning is
በጣም ተደስቻለሁ። ድባቡም ሰላማዊ ነው። የምረጡኝ ዘመቻውም እንዲሁ በአብዛኛው ሰላማዊ ነው። የዕለት ተዕለት ተግባራችንም በሰላም እያካሄድ እንገኛለን። ያለ ፍርሃትና ወከባ ነው እየወጣን የምንገባውና አሁን በጣም ደስ የሚል ነው።
ትሪፊን ቺዝቮንዶ ተማሪ ናት። ለውጥ የመምጣቱን ጉዳይ ትጠራጠራለች።
I'm not sure there's ever going to be a real change. So there's not that much excitement.
ሀቀኛ ለውጥ ስለመምጣቱ እርግጠኛ አይደለሁም። በዚህ ሳቢያ ያን ያህል የሚያስፈነድቅ ነገር የለም ለጊዜው። ምክንያቱም እኔም በተመለከተ ከአመት አመት ለብዙ ጊዜ ያየነው ተመሳሳይ ነገር ነው። ብዙም ተስፋ የሚሰጥ ነገር የለም።
ስለዚህ ለውጥ ይኖራል ወይስ ቃል የተገቡት ትላልቅ ነገሮች ዝም ብለው ቃላት ብቻ ናቸው? የምርጫው ቀን እየተቃረበ ሲሆን ዚምባብዌያውያን የተስማሙ ባይሆንም ትኩረት ሰጥተው ግን ውጤቱን በመጠባበቅ ላይ ናቸው።
አንድ የዩናይት ስቴትስ ወታደራዊ አውሮፕላን ሰሜን ኮሪያ በኮሪያው ጦርነት ወቅት የተገደሉ አሜሪካውያን ወታደሮች ያለቻቸውን 55 አስከሬኖች ወደ አገራቸው መልሷል። የኮሪያው ጦርነት የተካሄደው ከ60 ዓመታት በላይ በፊት እንደነበር የሚታወቅ ነው። የዋይት ሀውስ ቤተ መንግስት በትላንትናው ዕለት ባወጣው ዘገባ ይህንኑ አረጋግጧል። C-17 የተባለው የአየር ኃይል አውሮፕላን የአሜሪካ ወታደሮች ቅሪት አካሎች የሆኑትን ይዞ ከሰሜን ኮሪያ ተነስተዋል። በመጪው ረቡዕ ወደ አገራቸው መመለስ ኦፊሴላዊ ስነ ስርዓትም እንደሚደረግ የዋይት ሀውስ አስታውቋል።
የዩናይትድ ስቴትስ ባለሥልጣኖች ፍልሰተኞች ወደ ሀገሪቱ ከገቡ በኋላ ከልጆቻቸው የተነጠሉት ቤተሰቦች ከልጆቻቸው ጋር እንዲያገናኙ በፍርድ ቤት የተሰጣቸው የጊዜ ገደብ አልፏል። ህገወጥ በሆነ መንገድ ወደ ሀገሪቱ በመግባታቸው ከልጆቻቸው እንዲነጠሉ ከተደረገ በኋላ በፍርድ ቤት ትዕዛዝ እንዲገናኙ የተሰጠው የጊዜ ገደብ ትላንት አብቅቷል። እስካሁን ባለው ጊዜ ከ1400 በላይ የሚሆኑ ከአምስት ዓመት ዕድሜ በታች ልጆች ከቤተሰቦቻቸው ጋር እንደተገናኙ ተገልጿል። 378 ለአሳዳጊዎች እንደተሰጡ ታውቋል። 700 የሚሆኑ ልጆች አሁንም በመንግስት ቁጥጥር ስር ናቸው። እጣቸው ምን እንደሚሆን አልታወቀም።
የዩናይት ስቴትስ ባለስልጣናት ፍልሰተኞች ወደ አገሪቱ ከገቡ በኋላ ከልጆቻቸው የተነጠሉ ወላጆች ከልጆቻቸው ጋር እንዲገናኙ በፍርድ የተሰጣቸው የጊዜ ገደብ አለፈ። በኩርዶች የሚደገፈው የሶሪያ ዲሞክራሲያዊ ካውንስል እና በዩናይት ስቴትስ የሚታገዘው የሶሪያ ዲሞክራሲያዊ ኃይሎች መልእክተኞች ከሶሪያ መንግስት ባለስልጣናት ጋር ለመነጋገር ሶሪያ እንደሚገኙ ተገልጠዋል። መልእክተኞቹ ደማስቆ የገቡት ከሁለት ቀናት በፊት መሆኑን የሶሪያ ዲሞክራሲያዊ ካውንስል ተባባሪ ሊቀመንበር ሪያድ ዳራር ገልጠዋል። የኩርድ ባለስልጣናት ስለ ሰሜን ሶሪያ ወደ ስምምነት በሚያመራ ጉዳይ ላይ እየተነጋገሩ መሆናቸውን አክለው ተናግረዋል። የሶሪያ ዲሞክራሲያዊ ካውንስል መልእክተኞች በይፋ ወደ ሶሪያ መዲና ሲሄዱ ለመጀመሪያ ጊዜ ነው። የኩርድ ባለስልጣናት ከሶሪያው ፕሬዚዳንት ባሽር አልአሳድ ጋር የግንኙነት መስመር ለመክፈት መፈለጋቸውን ያሳያል ተብሏል። ሶሪያ ውስጥ ክልላዊ አስተዳደር እንዲኖራቸው የፖለቲካ ስምምነት የማድረግ ፍላጎትም አላቸው።
የፓኪስታን የምርጫ ኮሚሽን ዛሬ በገለጸው መሰረት እውቅ ስፖርተኛ የነበሩት ኤርማን ካን በምክር ቤታዊ ምርጫ እንዳሸነፉ፣ ይሁንና ፓርቲያቸው በምክር ቤት የብዙሃንነት ቦታ ለመያዝ የሚያስችለው ያህል ድምፅ ባለማግኘቱ የጥምር መንግስት ለመመስረት ይገደዳሉ። የምርጫው ኮሚሽን ይህን ያለው ካን ቴሪክ ኢንሳፍ የተባለው ፓርቲያቸው ማሸነፉን ትላንት ከገለጹ በኋላ ነው። በቴሌቪዥን የድል ንግግር ሲያደርጉ በሀገሪቱ ባለው ብልሹ አስተዳደር ምክንያት የሰፈነውን ድህነትንና ሙስናን ለማጥፋት እታገላለሁ ብለዋል።
በመጨረሻም ፕሬዚዳንት ዶናልድ ትራምፕ ከአውሮፓ ጋር ተጋግሎ የነበረው የንግድ ሽኩቻ ወይም ጦርነት የሚል ስያሜ የተሰጠውን በረገበ ማግስት ከአውሮፓ ኮሚሽን ፕሬዚዳንት ዣን ክሎድ ያንከር ጋር ያደረጉት ንግግር ታላቅ የኢኮኖሚ ድልና ታሪካዊ ስምምነት ነው ብለውታል። ስለ ዝርዝሩ ግን የተናገሩት የለም። አውሮፓን ለገበሬዎች ከፍተናል፣ ትልቅ ገበያ አግኝታችኋል ሲሉም ትራምፕ አዮዋ ላይ ተናግረዋል። ቻይና በቦሎቄና በሌሎች ምርቶች ላይ በደነገገችው ቀረጥ ከተጎዱት በመካከለኛው ምስራቅ ካሉ የእርሻ ክፍለ ግዛቶች መካከል አዮዋ አንዷ ናት። ቻይና በዩናይትድ ስቴትስ ለተደነገገባት ቀረጥ አጻፋውን የቀረጡን መጠን ከፍ አድርጋለች። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እናሰማችኋለን።
ቤተልሔም ጥጋቡ እባላለሁ። ሲልቨር ስፕሪንግ አካባቢ ነው የምኖረው። ተማሪ ነኝ። ከዶክተር አብይ በሰሩት ስራ በጣም ደስተኛ ነኝ። ለእኔ ፐርሰናሊ እንደ አንድ ወጣት ኢትዮጵያዊ አይኔን እንደገና ሀገሬ ላይ እንዳደርግ ነው ያደረጉኝ። አላማዬም ህይወቴም የነበረው ከሀገሬ ውጪ ነው ፊውቸሬ ሳስበው የነበረው። አሁን ግን እሳቸው ከመጡ በኋላ ሪሊ ኢትዮጵያ ውስጥ ነው ፊውቸሬ መሆን ያለበት፣ ኢትዮጵያ ላይ ነው ማየት ያለብኝ ብዬ እያንዳንዷን ነገር ነው የምከታተለው።
ነገ ቅዳሜ ጠቅላይ ሚኒስትር አብይ አህመድ ጋር በሚደረገው ግዙፍ በተሰኘ ስብሰባ ለመገኘት በጉጉት እንደሚጠብቁ ከገለጹ የዋሽንግተንና አካባቢዋ ነዋሪዎች የአንዷን ወጣት ድምፅ ነው የሰማችሁት። አድማጮች፣ ሙሉ ቅንብሩን በሁለተኛው አጋማሽ ክፍለ ጊዜ ነው የምናቀርበው። አሁን ወደ መጽሔቱ ዝርዝሮች እንለፍ።
ትላንት በመኪናቸው ውስጥ ሞተው የተገኙት የታላቁ የህዳሴ ግድብ ግንባታ ዋና ስራ አስኪያጅ የኢንጂነር ስመኘው በቀለ የቀብር ስነ ስርዓት የፊታችን እሁድ እንደሚፈጸም አስተባባሪ ኮሚቴ አስታወቀ። ኢንጂነር ስመኘው በጥይት ተመተው መሞታቸውን የገለጸው ፌዴራል ፖሊስ እስካሁን ባለው ጊዜ ይፋ ያደረገው የምርመራ ውጤትም ሆነ የሰጠው ፍንጭ የለም። እስክንድር ፍሬው ዝርዝር አለው።
የታላቁ የህዳሴ ግድብ ግንባታ ዋና ስራ አስኪያጅ የኢንጂነር ስመኘው በቀለ ሞት ማነጋገሩን በቀጠለባት የሐዘን ድባብ ባጠላባት ኢትዮጵያ የቀብር ስነ ስርዓቱ ዝግጅትም ቀጥሏል። በመስቀል አደባባይ በመኪናቸው ውስጥ ሞተው የተገኙት በጥይት መመታታቸው የተረጋገጠው የኢንጂነር ስመኘው በቀለ አስከሬን የቆየው ለምርመራ በተላከበት በቅዱስ ጳውሎስ ሆስፒታል ነው። የመንበረ ጸባዖት ቅድስት ሥላሴ ካቴድራል ደግሞ የመጨረሻ ማረፊያው እንደሚሆን የቀብር ስነ ስርዓቱ ለማስፈጸም የተቋቋመው ብሔራዊ አብይ ኮሚቴ አስታውቋል። ኮሚቴው ዛሬ ለጋዜጠኞች ባሰራጨው መግለጫ እንዳለው የቀብር ስነ ስርዓቱ የፊታችን እሁድ ሐምሌ 22 ቀን ከቀኑ በ7 ሰዓት 4 ኪሎ በሚገኘው በዚሁ በቅድስት ሥላሴ ካቴድራል ይፈጸማል። በቀብር ስነ ስርዓቱ ላይ ቤተሰቦቻቸው፣ ከፍተኛ የመንግስት ባለስልጣናት፣ የሥራ ባልደረቦቻቸውና መላው ህዝብ ይገኛል ብሏል ኮሚቴው። ዛሬ ሊፈጸም ታስቦ የነበረው የቀብር ስነ ስርዓት ወደ እሁድ የተላለፈውም ለአንድ ታላቅ የልማት ጀግና በሚመጥን ሂደት እንዲታጀብ በመፈለጉ እንደሆነ አመልክቷል። ኢንጂነር ስመኘው ጆሮ ግንዳቸው አካባቢ በጥይት መመታታቸውንና መኪናቸው ውስጥም ሽጉጥ መገኘቱን የገለጸው ፌደራል ፖሊስ አሟሟታቸውን እየመረመረ መሆኑን ትናንት አስታውቋል። እስካሁን ግን ይፋ የተደረገ የምርመራ ውጤትም ይሁን ሌላ ፍንጭ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ ቀደም ብዬ በመግቢያው እንደጠቆምኩት ኢንጂነር ስመኘው በቀለ ቀደም ሲል ከወራት በፊት ከትግርኛ ቪኦኤ ባልደረባችን በትረ ስልጣን ጋር ያደረጉት ቃለ ምልልስ ድምጻቸውን ለማሰማትና ለማስታወስ ያህል ነው።
ታላቁ የኢትዮጵያ ህዳሴ ግድብ በቤኒሻንጉል ጉሙዝ በሚባል ብሔራዊ ክልላዊ መንግስት ጉባና ሰዳን በሚባል ወረዳዎች ላይ ነው እየተገነባ ያለው። በዚህ የስራ ቦታ ያው በርካታ ሰራተኞች አሉ። በአሁኑ ሰዓት 9,000 የሚሆኑ ሰራተኞች አሉን። ከዚህ 9,000 ሰራተኞች ውስጥ ወደ 400 የሚሆኑት ከ25 ሀገራት ተቀጥረው እየሰሩ ያሉ የውጭ ሀገር ዜጎች በተለያየ ሙያ ተሰማርተው ያሉበት ፕሮጀክት ነው። ስለዚህ እኛም ከስራ ባልደረቦቼ ጋር ሆኜ እመራለሁ። በሀገር ውስጥም በውጭም ያለ ነው ኢትዮጵያውያኖች፣ ኢትዮጵያ ዲያስፖራዎች፣ ትውልደ ኢትዮጵያውያን ሁላችንም በየትም ሀገር በየትም በአጠቃላይ በቅርብ የምንከታተለው ትልቁና የዘመኑ ስጦታችን የምንለው ፕሮጀክት ላይ ነኝ። መጋቢት 24 ቀን 2003 ዓ.ም በቀድሞው ጠቅላይ ሚኒስትራችን አቶ መለስ ዜናዊ በታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ሳይት ላይ የመሰረት ድንጋይ በማስቀመጥ ለሁላችንም ባልተጠበቀ ሁኔታ ያው በአባይ ወንዝ ላይ ትልቅ ስራ መጀመራችንን ይፋ ሲያደርጉ ሁላችንም በያለንበት ቦታ ሁሉ ምን ያህል ስሜታችንና ደስታችን እንደገለጽን ይታወቃል። በታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ሁለት ዋና ዋና ኮንትራክተሮች ነው ያሉት። አንደኛው ሳሊኒ ኢምፕሪጂሎ የምንለው የጣሊያን ኩባንያ ነው። የሲቪል ስራውን የሚሰራ ኢፒሲ ኮንትራክተር ነው። ሌላው ደግሞ የሀገራችን ብረታ ብረትና ኢንጂነሪንግ ኮርፖሬሽን የሃይድሮ ሜካኒካል፣ ሃይድሮሊክ ስቲል ስትራክቸርስ፣ ኤሌክትሮ ሜካኒካል የምንላቸውና ከዚሁ ጋር ተዛማጅነት ያላቸውን ስራዎች ማለትም የዲዛይን፣ የፍብረካ፣ የተከላ እና መጨረሻን ፈትሾ የማስረከብ ስራዎችን የሚሰራልን የስራ ተቋራጭ ነው። አማካሪ መሀንዲስ ጆይንት ቬንቸር ነው። የፈረንሳይና የጣሊያን ሀገር ሁለት አማካሪ መሀንዲሶች ጥምረት በመፍጠር ጆይንት ቬንቸር ሆነው ያማክሩናል። እነሱም ኮይነቬሌ የሚባል የፈረንሳይ ኩባንያና ኤሌክትሮ ኮንሰልት የሚባል የጣሊያን ኩባንያዎች ናቸው። በአጠቃላይ 6,000 ሜጋዋት ኃይል ማለት የምንችልበትን ሁኔታ ይፈጥሩልናል ማለት ነው።
አድማጮች፣ ከወራት አስቀድሞ ከትግርኛ ክፍል ባልደረባችን በትረ ስልጣን ጋር ካደረጉት ቃለ ምልልስ ለትውስታ የወሰነውን ድምፅ ነው ያሰማናችሁ። ወደፊት የኢንጂነር ስመኘው በቀለን ሕይወትና ስራ ሰፋ ያሉ ዝግጅቶች እናቀርባለን። የቀብር ስነ ስርዓታቸው በእስክንድር ዘገባ እንደተጠቆመው የፊታችን እሁድ ነው የሚፈጸመው። አሁን ወደ ተከታዩ የመጽሔት ርዕስ እንውሰዳችሁ።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወደ አንድነቷ መመለሷን በይፋ የሚያበስር የመግለጫ የጸሎትና የምስጋና ስነ ስርዓት ትላንት ምሽት ዋሽንግተን ዲሲ በሚገኘው ደብረ ኃይል ቅዱስ ሚካኤል ቤተክርስቲያን ተካሂዷል። ሰለሞን አባተ እዚያው ተገኝቶ
አድማጮች ይሄ ቆየት ብሎ የሚቀርብ ዘገባ ነው። ከዚያ በፊት ግን ወደ ትግራይ የሚወስደን ዘገባ እናስከትል። ነገ ቅዳሜና እሁድ በመላው ትግራይ ሰላማዊ ሰልፍ እንደሚካሄድ የትግራይ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ረዳይ ሀለፎም ዛሬ አስታውቀዋል። ያነጋገራቸው አለም ፍስሐ ነው። ከመቀሌ ተከታዩን ዘገባ አድርሶናል።
የዚህ ሰልፍ ዋነኛ ዓላማው ለብዙ ጊዜ ህዝብ ያነሳው የነበረ ጥያቄና መንግስትና ህወሓትም የተታገልበት ነበር። እንዲህ ይሉታል።
ባለፉት 20 ዓመታት የነበረው ሰላምም ጦርነትም የሌለበት የኢትዮጵያና የኤርትራ ግንኙነት በዘላቅነት ይፈታ፣ በሁለቱ ህዝቦች መካከል ያለው ሰላም ወደ ነበረበት ቦታ ይመለስ፣ ለዚህ ደግሞ መንግስት መወጣት ያለበትን ድርሻ ይወጣ የሚል ጥያቄ ነበር። የትግራይ ብሔራዊ ክልላዊ መንግስትም መንግስት የሚመራው ህዝባዊ ወያነ ሓርነት ትግራይም ጥያቄው ትክክለኛም ተገቢም ስለሆነ ጥያቄውን ተቀብለው በቀጣይነት እየሰሩበት ነበር። በመጨረሻ ፍሬ አፍርቶ በኢህአዴግ ደረጃም የውይይት አጀንዳ ሆኖ በመጨረሻ ውሳኔ እንዲያገኝ ሆነዋል። እኛም በሙሉ ልብ ነበር የተቀበልነው፣ በሙሉ ልብ ነው የምንቀበለው። በሐምሌ 21ና 22 የሚካሄደው በመላ ትግራይ የሚካሄደው ሰላማዊ ሰልፍም የኢትዮጵያና የኤርትራ የሰላም ጉዳይ ተጠናክሮ እንዲቀጥልና ወደ ነበረበት ሁኔታ እንዲመጣ ድጋፍ ለመስጠት ነው ማለት ነው ህዝቡ የሚወጣው።
አቶ ረዳይ፣ ይህ የሁለት ህዝቦች የሰላም ጉዳይ ዋነኛ የሰልፍ ዓላማ ሲሆን ከዚህ ጎን ለጎን መተላለፍ ያለበት መልእክት ያሉት ደግሞ
በዚህ ዕለት ግን ከባለፉት ዓመታት ጀምሮ በተለያዩ የሀገራችን አካባቢዎች እየተፈጸሙ ያሉ ማንነትን ማዕከል ያደረጉ ጥቃቶች እንዲቆሙ ደግሞ መልእክት የምናስተላለፍበት ይሆናል። ዜጎች በየትኛውም የሀገራቸው አካባቢ በሰላም የመንቀሳቀስ የመኖር ሀብት የማፍራት ህገ መንግስታዊ መብትና ነጻነት አላቸው። ይህንን ህገ መንግስታዊ መብትና ነጻነት ለማሳጣት የሚደረገው ማንኛውም እንቅስቃሴ ተቀባይነት የለውም። ማንኛውም ኢትዮጵያውያን ቢሆን ሊቀበለው የሚገባ ጉዳይ አይደለም። በዚህ አጋጣሚ ይህንን ሰላማዊ ሰልፍም ይህንን መልእክት የሚያስተላልፍ ይሆናል።
አቶ ረዳይ፣ ሰላማዊ ሰልፉ ሰላማዊ ሆኖ እንዲያልፍ መንግስት መድረግ ያለበት ነገር እያደረገ ሲሆን፣ ህዝብ ለዚህ የራሱ የሆነ ሰላማዊ ሰልፍ ሰላማዊ በሆነ መንገድ እንዲጠናቀቅ የበኩሉን ድርሻ እንዲወጣ የላቀ እምነት አለን ካሉ በኋላ በዚህ አጋጣሚ እንዲህ ብለዋል።
ትላንትና ዕለት አንድ በጣም አስደንጋጭ ዜና ሰምተናል። በታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ዋና ስራ አስኪያጅ የነበረው ጀግና መሀንዲሳችን ኢንጂነር ስመኘው በቀለ ከዛ ዓለም በሞት እንደተለየ ሰምተናል። የትግራይ ህዝብና የትግራይ መንግስት ጥልቅ የሆነ ሀዘን ተሰምቶናል። ቅስም የሚሰብር ዜናም ነው። ይህንን መራራ ሀዘን መግለጽ እንፈልጋለን።
ሰላማዊ ሰልፉ እሁድ በመላ የትግራይ ወረዳና ከተሞች እንደሚካሄድ አቶ ረዳ ገልጸዋል። አለም ፍስሐ ከመቀለ።
አሁን ደግሞ አድማጮች፣ የፕሮግራም ማስታወቂያ።
አድማጮች፣ ቀደም ብለን በመግቢያው እንደጠቆም ነው በዘገባዎቻችንም ከትላንትና አንስቶ ስንዘግብ እንደቆየ ነው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እዚህ ዋሽንግተን ዲሲ ይገኛሉ። በነገው ዕለት ሰፊ ህዝባዊ ስብሰባ ያደርጋሉ። በዛሬና በትላንትና መካከልም የተለያዩ ውይይቶችና ስብሰባዎች ላይ ተሳትፈዋል። ታዲያ የነገው በስፋት የሚጠበቀው ዝግጅት ወይም የጠቅላይ ሚኒስትሩ የሚገኙበት ስብሰባ ለአምስት ሰዓታት ከአሜሪካ ድምፅ ራዲዮ የቀጥታ ስርጭት እናደርጋለን። በምስልና በሬዲዮ በተከታታይ የሚደረጉ ናቸው። በተመሳሳይ ሰዓት መላልሰን እናስታውሳለን። ረዘም ላሉ ሰዓታት የሚዘልቀውን ዝግጅታችንን እንድትከታተሉ እናስታውሳለን። አሁን በቀጥታ ወደ ሎስ አንጀለስ ካሊፎርኒያ ነው የምንወስዳችሁ። ሎስ አንጀለስ ካሊፎርኒያ ውስጥ የተቋቋመው የጠቅላይ ሚኒስትር አብይ አህመድን የዳያስፖራዎች ወይም በውጭ የሚኖሩ ኢትዮጵያውያን ጉብኝት አስተባባሪ ኮሚቴ የአቀባበል ዝግጅቱን ማጠናቀቁን ትናንት በጋዜጣዊ መግለጫው ይፋ አድርጓል። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ተከታትሎታል።
ግንቡን እናፈርሳለን፣ ድልድዩን እንገነባለን፣ እሺ ለዶክተር አብይ በሚል መሪ ቃል በዚህ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ቆንስላ ጄኔራል ጽሕፈት ቤትና የሎስ አንጀለስ አስተባባሪ ኮሚቴ ትላንት በጽሕፈት ቤታቸው በጋራ በሰጡት ጋዜጣዊ መግለጫ ላይ እንዳሉት የለውጥ ትንሣኤ የሆኑትን ጠቅላይ ሚኒስትር ዶክተር አብይ አህመድ የፊታችን እሁድ ሐምሌ 22 ቀን 2010 ዓ.ም በሎስ አንጀለስ ከኢትዮጵያውያንና ትውልደ ኢትዮጵያውያን ጋር በሚያደርጉት ህዝባዊ ጉባኤ ኢትዮጵያውያን ክብሮትና ትህትና በተሞላበት ሁኔታ ጠቅላይ ሚኒስትሩን ለመቀበል አጠቃላይ ቅድመ ዝግጅቱን መጠናቀቁን ነው የኮሚቴው ምክትል ሰብሳቢ አቶ አብይ ጥላሁን የገለጹት።
ሎስ አንጀለስና የአካባቢው ነዋሪዎች እንግዶቻችንን ለመቀበል በተሰጠን የሥራ ምግባር መሠረት እጅግ ዝግጁ ነን። ይህንንም ስንል እኛ የስነልቦና አባታችን ስልጣን ከወጡ ጊዜ ጀምሮ ያለውን የእህት ወንድሞቻችን ታላቅ ፖለቲካዊ ስሜት በመገንዘብ ነው። ይህንን ከውቅያኖስ የሰፋ ስሜት ባንዴ ለማስተናገድ እናስተናግናለን ብሎ ማለት በድጋሚ አበው እንደሚሉት አባይን በጨልፋሉ። ነገር ግን ኢትዮጵያዊነት የተሞላበት አክብሮትና ትህትና አደንብ ያካተተ አቀባበል ከሆነ ይህ አቀባበል ቀጣይ ዝግጅቶችን ማብሰሪያ መቅደም ነው።
ምንም አይነት ክፍያና ቅድመ ምዝገባ ለመኖሩን እንዲሁም በአመለካከት በሀብት በአደረጃጀት ልዩነት ሳይኖር ሁሉም ኢትዮጵያውያን በእለቱ እንዲገኙ ኮሚቴው ጥሪውን አቅርቧል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የአሜሪካን ጉዞ የመንግስት ለመንግስት ግንኙነት መሰረት ያደረገ ሳይሆን በውጭ ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራቸው እየተካሄደ ላለው ሁለንተናዊ ለውጥ ውይይት ለማድረግ መሆኑ ይታወቃል። ለአሜሪካ ድምፅ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
ተከታዩም ዘገባ ከዚሁ ከጠቅላይ ሚኒስትር አብይ የሥራ የኢትዮጵያውያን ጉብኝት ጋር ይያያዛል። ቀደም ብዬ በመግቢያው የጠቆምኩት ነገ ቅዳሜ ጠቅላይ ሚኒስትር አብይ አህመድ ከዋሽንግተን ዲሲ እና አካባቢው ነዋሪዎች ጋር የሚያደርጉት ሰፊ ስብሰባ ትልቁ ነው። ታዲያ ከወዲሁ በዋዜማው በዋሽንግተን ዲሲ እና ከተማ አካባቢ ተዘዋውረው ቆንጅት ታየና አበባየሁ ገበያው ተዘዋውረው ያነጋገሯቸውን ድምጾች አሰባስበዋል። ወደዛ እንሰዳችሁ።
ቤተልሔም ጥጋቡ ባላለሁ ሲልቨር ስፕሪንግ አካባቢ ነው የምኖረው። ተማሪ ነኝ። ዶክተር አብይ በሰሩት ስራ በጣም ደስተኛ ነኝ። ለእኔ ፐርሰናሊ እንደ አንድ ወጣት ኢትዮጵያዊ አይኔን እንደገና ሀገሬ ላይ እንዳደርግ ነው ያደረጉኝ። አላማዬም ህይወቴም የነበረው ከሀገሬ ውጪ ነው ፊውቸሬ ሳስበው የነበረው። አሁን ግን እሳቸው ከመጡ በኋላ ሪሊ ኢትዮጵያ ውስጥ ነው ፊውቸሬ መሆን ያለበት፣ ኢትዮጵያ ላይ ነው ማየት ያለብኝ ብዬ እያንዳንዷን ነገር ነው የምከታተለው። ይሄ ደግሞ የኔ ብቻ ሳይሆን የብዙ ወጣቶችም ትልልቅ ሰዎችም ይመስለኛል። ብዙ ፎከሳችን አሁን ኢትዮጵያ ሆኗል። ሁሉም ሰው መደመር ኢትዮጵያ ፍቅር ሆኗል ቋንቋችን እና እንደዛ ሆኗል። በመግባታቸው በጣም ደስተኛ ነኝ። እሳቸውን እጄ ለማየት በጣም ጓጉቻለሁ። እርግጠኛ ነኝ ብዙ ለውጥ ይመጣል። እዚህም ያለው ህብረተሰብ በደንብ እንደሚያናገራቸው፣ ዲያስፖራውም ኢንቮልቭድ እንደሚሆን፣ እንዴት ሰፍ ብሎ ሰው እየጠበቃቸው እንደሆነ ስላወቅን በጣም ደስተኛ ነኝ። በአንድ ቃል ብገልጻቸው ዶክተር አብይን ወገግታ፣ የጠዋት ፀሐይ ወገግታ፣ በቃ ጮራ ነገር ነው የሆኑልን። ልክ ጨለማ ውስጥ ያለ ሰው ትንሽ ሰንራይዝ ነው እላቸዋለሁ። በቃ ጮራ ናቸው ስናይ ሰው። ለዛ ነው ጉጉት ያለው ልቡ ሰፍ ሰፍ ያለው እሳቸውን ሲያይ እና ወገግታ ናቸው። ልክ ሰውም እንደዛ ነው የሚሳሳላቸው። ገና ፀሐይ እኮ በደንብ አልወጣም፣ ግን ትንሽ ስለ ፍንጣሪ ስላየን በጣም ሰው ሁሉ ሰፍ ብሏል፣ ተደስተናል። እኔ እሳቸውን ባገኛቸው መጀመሪያ ጥምጥም ብዬ ነው ማቅፋቸው። ከዛ በኋላ እኔ ኦነስትሊ እሳቸው ምን ያደርጉልኛል ሳይሆን እኔ ምን እንደማድረግ ነው እያሰብኩ ያለሁት። አሁን ነገሮች የተስማሙ ነው። ለሁሉም አይነት የሙያ ዘርፍ ነገሮች እየተመቻቹ ይመስለኛል። በተለይ ለንግድ ጥሩ ኦፖርቹኒቲ እየተከፈተ ያለው በተለይ ከኤርትራ ጋር ካለን ሁኔታ እና አሰብን መጠቀም ከጀመርን ወደፊት ሀገሬ ሄጄ ብዙ እንደማለማ እንደማሰፋ እና በንግድ በጣም እንደምሰራ ነው ማስበው እና አሁን የተከፈተው ያለው ትንሽ መንገድ ትልቅ ነው። ሶ እርግጠኛ ነኝ የዛሬ 10 አመት ወይ 5 አመት ኢትዮጵያ ውስጥ ሰርቶ ለመለወጥ የሚፈልግ ሰው ብዙ ሆፕ አለው እና እሷን ስላየው ገና በጣም ተደስቻለሁ። በአጭር ጊዜ ውስጥ ሰርቼ አገሬ እንደምገባ እርግጠኛ።
ዘለበች መንግስቱ እባላለሁ። የሲልቨር ስፕሪንግ ዳውንታውን የምግብና ገበያ ባለቤት ነኝ። ሰው በጣም ደስ ስላለው ካሌተራውም ይሸጣል፣ መዳሊያውም ይሸጣል፣ ባንዲራውም ሁሉ ነገር በጣም እየተሸጠ ነው። እግዚአብሔር ዶክተር አብይን ስለሰጠን እግዚአብሔርን አመሰግናለሁ። በተጨማሪም የኢትዮጵያን ሕዝብ ከኔ የበለጠ እንኳን ደስ ያለህ እላለሁኝ እና በጣም ደስተኛ ነን። ዶክተር አብይ ማለት ለእኔ ራሱ ገብርኤል የላኮ መላእክተኛ መልአክ ነው የሚመስለኝ እና በጣም ተደስተናል። እግዚአብሔር እንግዲህ ይጠብቀው፣ ሁሉንም የኢትዮጵያን ሕዝብ ሰላምና ደህና ያድርገው እላለሁኝ። ጅምሩ በጣም ደስ ይላል። በእርግጥ ብዙ የሚሰሩ ስራዎች አሉ። የሁላችንም እርዳታ ይጠይቃል። ብቻቸውን የሚያደርጉት ነገር የለም እና ሁላችንም በሀሳብም በምንም መደገፍ ይኖርብናል። በጣም ደስ ይላል። አሁንም በድጋሚ ኢትዮጵያ ህዝብ እንኳን ደስ አላችሁ እላለሁ።
ለቅዳሜው የመደመር ቀን እየተዘጋጀው ነው። ቲሸርት መግዛት ለእኔም ለጓደኞቼም እየገዛው ነው። እንግዲህ ቅዳሜን ዶክተር አብይን ሞቅ ባለ ለመቀበል ዝግጅት ላይ ነኝ ማለት ነው። በመጀመሪያ ልጠይቃቸው የምችለው ነገር ቢኖር የቆንጅቦችን አስቁምልን ነው የምለው። መጀመሪያ በሰት አንድ ሌላቸው ይገባል። ይህን ነው የምጠይቃቸው ጥያቄ። እኔ ዲሲ ነዋሪ ነኝ። ቦታው ላይ እንደምገኝ እርግጠኛ ነኝ። ዶክተር አብይ እጅግ በጣም የሚደንቅና የሚገርሙ ድንቅ ድንቅ የሆኑ ስራዎችን እየሰራ ነው ያለው። ህዝቡም ተቀብሎታል። ከጫፍ እስከ ጫፍ የኢትዮጵያ ህዝብ ተቀብሎታል። ዊዛውት ቀንጅቦች ብቻ እነሱ ሲቀሩ የተቀረው ከዶክተር አብይ ጋር መሆኑ በተለያየ በሚዲየም በምንም እያየነው ነው። አንዱ ምን ነኝ ተቀብየዋለሁ። ምንጊዜም ከዶክተር አብይ ጋር አለ። ዳላስ ኤርፖርት ነበር እሳቸውን ለመቀበል። በጣም ቁጥራቸው በዛ ያለ ኢትዮጵያኖች እዛ ወጥተው ተቀብሏቸዋል። የራሱ ምን ያህል ህዝቡ ልብ እንዳሉ የሚያሳይ ነገር ነው። ዶክተር አብይ ኢትዮጵያውያን 100% የተቀበለው ምርጥ መሪ መሆናቸውን ምንም የምጠራጠረው ነገር የለም። ያሸንፋል፣ ገና ያሸንፋል። ሰይፉ አያቶ እባላለሁ ከዋሽንግተን ዲሲ። የማይፈራ የማይኮራ ሰው ባለው ነገር ሁሉ ተባብሮ ተደምሮና የሚችለውን አስተዋጽኦ ሁሉ አድርጎ ከእሳቸው ጎን እንዲቆም ጥሬንም አቀርባለሁ፣ እኔም አደርገዋለሁ።
መሐመድ ሳኒ ጀማል እባላለሁ። ስለ አብይ እንግዲህ በደማቁ ለመቀበል ሽር ጉድ እያለ ነው ዋሽንግተን ዲሲ። አይ ሆፕ ወደፊትም ጥሩ የሆነ ነገር እናያለን ብዬ ገምታለሁ። ለኢትዮጵያችንም ጥሩ የሆነ ነገር ይመጣል ብዬ ገምታለሁ። ሶስት ወርስ ብዙ ስራ ሰርተዋል። ወደፊትም ብዙ ስራ ይሰራል ብዬ ገምታለሁ። ወደፊት ኢትዮጵያ በቋንቋና በዘር የተለያየ ክልሎች ጠፍተው ኢትዮጵያ እንደ ሀገር ጂኦግራፊካል የሆነ ፖለቲካል ሲስተም እንዲኖር በቋንቋ ላይ ቤዝድ የሆነው ሲስተም ብዙ አይመቸኝም።
ስሜ ተወዳጄ ፍሬም እባላለሁ። እዚህ ያገኛችሁኝ ዘኒ ማርኬት መጥቼ ዶክተር አብይን ለመቀበል ባንዲራ ልገዛ መጥቼ ነው። ኢትዮጵያዊነት የሚለው ነገር በቃ ኢትዮጵያዊነት ደስ ይላል እና ሁሉም አንድ ሆኖ እንደዚህ በማየቴ በጣም ደስ ብሎኛል። እጅግ በጣም አሁን ላለው ነገር እጅግ በጣም ወደር የሌለው ደስታ ነው ያለው። ለምን ከዚህ ከሶስት ወር በፊት ከዛ በፊት የነበሩት የእናቶች እንባ ኢትዮጵያውያን ያሉበት ነገር በጣም ያሳዝናል። ሁላችንም የምናዝንበት ጊዜ ነበረ። ግን አሁን ያ ነገር አልፎ እችን ቀን እችን ብርሃን ማየቱ ራሱ የኢትዮጵያ ሕዝብ እጅግ በጣም ደስ ይላል። ከዚህ በኋላ እንግዲህ ኢትዮጵያዊነት የሚለውን መርህ ሁሉም ሰው ይዞት በቃ የደስታ ጊዜ እንዲሆንለት እመኛለሁ ለኢትዮጵያ ሕዝብ ጠቅላላ። እችን ባንዲራ እንግዲህ የከፈሉት መስዋዕትነት የከፈሉ ወንድሞቻችን ከእስር ስለተፈቱልን ታዲያ አልቅሰናል። ስንት ጊዜ ተደምረናል።
ግንቡን እናፍርስ ድልድይን ገንባ በሚል መሪ ቃል በተጀመረው የጠቅላይ ሚኒስትር አብይ አህመድ የዩናይት ስቴትስ ጉብኝት የዋሽንግተን ዲሲና አካባቢዋ ነዋሪዎች ምን ይላሉ ሲሉ ቆንጅታዬና አበባየሁ ገበያው ተዘዋውረው ያነጋገሯቸውን ሰዎች ድምፅ ነበር የተከታተላችሁት። አድማጮች በማኅበራዊ ገጻችንና በፌስቡክ በተለያዩ ዝግጅቶች ሰፊውን ዝርዝር ታገኛላችሁ። አሁን ወደ ቀጣዩ ዝግጅት ነው የምንወስዳችሁ። ኬንያ የሚኖሩ ስደተኞች የሥራ ፈቃድ ለማግኘት እየተቸገሩ መሆናቸውን ተናገሩ ይላል ዳዊት ገልሞ ያደረሰን ዘገባ። በተለያዩ ቦታዎች ተቀጥረው የሚሰሩ ስደተኞች ሕጋዊ የሥራ ፈቃድ በጊዜ ባለማግኘታቸው በጸጥታ አስከባሪዎች እንደሚንገላቱ ነው የሚናገሩት። የኬንያ ስደተኞች ጉዳይ ኮሚሽነር ሚስተር ኮዴክ ሞካሪ ስደተኞች ለቅጥር አስፈላጊ ሆነውን ፍቃድ ማግኘት አለባቸው ሲሉ መልስ ሰጥተዋል ይለናል። ስደተኞቹ ግን የሥራ ፈቃዱን ለማግኘት አስቸጋሪ እንደሆነባቸው መናገራቸውን ጠቅሶ ገልሞ ዳዊት ነው ይህን ያጠናቀረው።
የኬንያ ሀገር ውስጥ ጉዳዮች መስሪያ ቤት ከሶስት ወር በፊት ነበር በአገሪቱ የሚኖሩ የውጭ ሀገር ዜጎች ህጋዊ የስራ ፈቃዳቸውን ኬንያ ኢሚግሬሽን ቢሮ ሄደው ማረጋገጥ እንደሚገባቸው ያስጠነቀቀው። ባለፈው ሶስት ወራት በኬንያ ያሉ የውጭ ሀገር ዜጎች ኬንያ ኢሚግሬሽን ቀርበው የስራ እንዲሁም የመኖሪያ ፈቃዳቸው ህጋዊ መሆኑን ሲያስመረምሩ ቆይተዋል። ከውጭ ሀገር ዜጎች በተጨማሪም በኬንያ ከ400,000 በላይ ስደተኞች ይገኛሉ። እነኚህም ስደተኞች ብዙዎቹ በመጠለያ ካምፖች የሚኖሩ ሲሆን ወደ 70,000 የሚሆኑት በሀገሪቱ ከተሞች ውስጥ ይገኛሉ። ኬንያ ርዕሰ መዲና ናይሮቢ ብዙ ስደተኞች የሚኖሩበት ከተማ ስትሆን፣ በከተሞች የሚኖሩ ስደተኞች ብዙዎቻቸው በዘመዶቻቸው ድጋፍ፣ ጥቂቶች ደግሞ በየዕለቱ ሰርቶ በሚያገኙት አነስተኛ ገቢ ይተዳደራሉ። የኬንያ መንግስት በሀገሪቱ ውስጥ የሚኖሩ የውጭ ዜጎች ላይ እያደረገ ያለውን የኑሮና የስራ ፍቃድ ማጣራት ስደተኞቹን እያሳሰበ ነው። በተለይ የአገሩን ሰው ተጠግተው የጉልበት ስራ ሰርተው የሚኖሩ ስደተኞች የስራ ፍቃድ የላቸውም በማለት በሀገሪቱ የጸጥታ ኃይሎች እንግልት እየደረሰባቸው መሆኑን ይናገራሉ። አንድ በናይሮቢ የሚኖር ትውልድ ኢትዮጵያዊ ስደተኛ እየገጠመው ያለውን ችግር እንዲህ ያስረዳል።
የቀጠረን ሰው ከተያዛችሁ ተጠያቂ አይደለሁም፣ ሌላ ስራ ፈልጉ ብሎ ነግሮናል። ያው ለጥቅሙ ነው እየሰራን ያለ ነው። አሁን እኔ ከምሰራበት ቦታ ብዙ ልጆች ለቀዋል። የናይሮቢ ኑሮ ደግሞ የሚታወቅ ነው። አሁን እነሱ በጣም ከባድ ችግር ውስጥ ነው ያሉት። እኛ እየሰራን ያለንበት ሁኔታ በጣም አስቸጋሪ ነው። ቀን ውጭ ውለን ነው ማታ ተመልሰን የምንሰራው። በጣም አስቸጋሪ ሁኔታ ውስጥ ነው ያለ ነው።
የኬንያ ሕግ በሀገሩ የሚኖር ማንኛውም ስደተኛ በየትኛውም አይነት ስራ ከመሰማራቱ በፊት ፍቃድ እንዲኖረው ይደነግጋል። በአሁኑ ወቅት የኬንያ መንግስት እያደረገ ባለው የስራ ፍቃድ ፍተሻ እየተቸገሩ ያሉት በተለያዩ ቦታዎች በአነስተኛ ክፍያ ተቀጥረው የሚሰሩ ስደተኞች ናቸው። እነኚህ ስደተኞች ብዙዎቻቸው ለስራ ፍቃድ ማመልከቻ የሚሆኑ ሰነዶች እንደሌላቸው ነው የሚናገሩት። በኬንያ አንድ ስደተኛ የቅጥር ፍቃድ ለማግኘት የስደተኝነት መታወቂያ ካርድ፣ የዩኤንኤችሲአር ማንዴት፣ የድጋፍ ደብዳቤ ከቀጣሪ ግለሰብ፣ ከዩኤንኤችሲአር እንዲሁም ከኬንያ ስደተኞች ጉዳይ ማግኘት ይኖርበታል። አንድ ግንባታ በሚካሄድበት ስፍራ ተቀጥሮ የሚሰራ ስደተኛ ሲናገር፣ ባሉኝ ሰነዶች የኬንያ ስደተኞች ጉዳይ ቀርቤ ብጠይቅም ፍቃድ ማግኘት አልቻልኩም ብለዋል።
ሸውሪሞዮ የሚገኘው የኬንያ ስደተኞች ጉዳይ ቢሮ ሄጄ ነበር። መታወቂያዬን አሳይቼ ስጠይቃቸው አንድ ጊዜ ከካኩማ ነው የመጣኸው አሉኝ። ሌላ ጊዜ ናይሮቢ የሚኖር ስደተኛ ፍቃድ መውሰድ አይችልም አሉኝ። ለሁለተኛ ጊዜ ከሥራ ኃላፊ ጋር ሲሄድ ስደተኛ የሥራ ፍቃድ ማግኘት አይችልም፣ ስለዚህ ይህን ፍቃድ ማግኘት አትችልም አሉት። ፓስፖርት ካለህ 300,000 የኬንያ ሺሊንግ ከፍለህ የሥራ ፍቃዱ ሊወጣልህ ይችላል አሉኝ። ቅርብ ጊዜም ተይዤ ነበር። የካምፓኒው ባለቤት በሌለበት መጥተው ይዘውኝ ሚሊ ማኒ ፍርድ ቤት አቀረቡኝ። ጠዋት 3 ሰዓት ተይዤ ከሰዓት በኋላ ፍርድ ቤት ቀርቤ ተፈረደብኝ። የተላለፈብኝ ብይንም ያለ ሥራ ፍቃድ በመሥራቱ የአራት ወር እስራት ወይም 40,000 የኬንያ ሺሊንግ ይቀጣ የሚል ነው። የፍርድ ቤቱ ወረቀት አሁንም በእጄ ይገኛል።
ሌላም በግንባታ ሥራ ራሱን የሚያስተዳድር ትውልድ ኢትዮጵያዊ ስደተኛ ሌላ ችግር ገጥሞታል። ለሥራው የሚያስፈልገውን የግብር መለያ ቁጥር ከኬንያ አገር ውስጥ ገቢ ለማግኘት ብጠይቅም እዚያም የስደተኞች መታወቂያ ካርድ ተቀባይነት ስለሌለው አገልግሎት ማግኘት አለመቻሉን አክለው ይናገራል። ስደተኞች ፍቃዱን ለማግኘት የሚገጥማቸው እክል ብዙ መሆኑን ይናገራሉ። ይህንን የስደተኞች ጥያቄ ለኬንያ ስደተኞች ጉዳይ ኮሚሽነር ኮዴክ ማኮሪ አቅርቤ ተከታዩን መልስ ሰጥተዋል።
The message I can give to refugees who are either working or doing business in this country.
በዚህች ሀገር በንግድ ወይም በሌላ መስክ ተሰማርተው ለሚገኙ ስደተኞች ፈቃድ ማግኘት እንደሚገባቸው ማሳሰብ እፈልጋለሁ። ምክንያቱም ሕጉም በዚህ ረገድ ግልጽ ይመስለኛል። ስደተኛን ጨምሮ ማንም ሰው የሥራ ፈቃድ ሊኖረው ይገባል። ለቅጥር እንዲሁም ለቢዝነስ የሚሰጥ ፈቃድ ለየብቻው አለ። በሕጋዊ መንገድ ሳያገኙ ሥራ ጀምረው ከሆነ ወደሚመለከታቸው መሥሪያ ቤቶች ቢሄዱ ዲፓርትመንቶቹ ለሥራቸው የሚያስፈልጓቸውን ሁሉ ያቀርቡላቸዋል።
ምስተር ማኮሪ ይንበሉ እንጂ ታዲያ ስደተኞች ግን የሥራ ፍቃዱን ለማግኘት ያለው ቢሮክራሲ አስቸጋሪ እንደሆነባቸውና በዚህም ምክንያት ብዙዎች እየተፈናቀሉ መሆናቸውን ይናገራሉ። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ይህ ፕሮግራም ማስታወቂያ
ሁሉም ፕሮግራማችን እናስተዋሳችሁ አድማጮች ነገ ቅዳሜ ጠቅላይ ሚኒስትር አብይ አህመድ ጋር በሚደረገው ስብሰባ እዚህ ዋሽንግተን ዲሲ ላይ የሚካሄደውን ስብሰባ ሙሉ ቀን ዝግጅቱን እንሸፍናለን። ታዲያ ከምሽት 3 ሰዓት ነው የሚጀምረው ፕሮግራማችን። በመደበኛው ሰዓታችን እንጀምርና ለአምስት ሰዓታት የሚዘልቅ የሬዲዮና የቴሌቪዥን ፕሮግራሞችን እናቀርባለን። በቀጥታ ከስነ ስርዓቱ የሚደረገውን ንግግር ጨምሮ አምስት ሰዓታት የሚዘልቀው ዝግጅታችንን እንድትከታተሉ እንጋብዛለን። አሁን ወደ ውይይቱ።
አሁን ደግሞ ወደ ጠቅላይ ሚኒስትር ጉብኝት እንመለሳለን። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ጉብኝት ትላንት መጀመሩን ገልጸናል። ቀደም ብሎ በዘገባዎቻችን እንደተከታተላችሁት ጠቅላይ ሚኒስትር አብይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች መካከል የተካሄደውን ድርድር ውጤት ያበሰሩበትን የጉዟቸው መጀመር ገቢር አድርገውታል። በነገው ዕለትና የፊታችን ቅዳሜ በዋሽንግተን ዲሲ የሚካሄዱትን አበይት ስነ ስርዓቶች ይዘትና ክንውን መድረኮቹ የተሰናዱበትን ሂደት ጨምሮ ምን እንጠብቅ ስንል አስተባባሪዎቹ ሁለቱን አነጋግረናል። አሉላ ከበደ ነው ያነጋገራቸው። እንሆ
አሁን አዳነች፣ አመሰግናለሁ። እንግዶቻችን ላስተዋውቅና በቀጥታ ወደ ውይይቱ ልውሰዳችሁ። ዶክተር ጌታቸው በጋሻውና አቶ ደመቀ ዘመነ ናቸው ከአዘጋጆቹ ሁለቱ። ወደ ውይይታችን።
ቅዳሜ ከማለዳ 9 ሰዓት በዚህ ሀገር አቆጣጠር 9 ሰዓት ኤኤም ጀምሮ በሮች ክፍት ይሆናሉ። ፕሮግራሙ 1 ሰዓት 1 ፒኤም እስከ 4 ፒኤም ድረስ ወይም ደግሞ በኢትዮጵያ አቆጣጠር ከቀኑ 7 ሰዓት እስከ ሰዓት በኋላ 10 ሰዓት ድረስ በርካታ ኢትዮጵያውያን በፕሮግራሙ ይሳተፋሉ ተብሎ በጉጉት የሚጠበቀው ታላቁ የኮንቬንሽን ሴንተር የውይይት ፕሮግራም ይካሄዳል። ይሄ ፕሮግራም ከተጠናቀቀ በኋላ ሁለተኛው ፕሮግራም 1500 ኢትዮጵያውያን የሚካፈሉበት ፕሮግራም፣ ወደ ፕሮግራሙ የተጋበዙ ሰዎች መልእክት ሲደርሳቸው የሚገቡበት ሰዓት 5 ሰዓት ነው። 5 ሰዓት ጀምሮ መግባት ይጀምሩና ፕሮግራሙ በተመሳሳይ በኢትዮጵያ አቆጣጠር ከምሽቱ 1 ሰዓት ይጀምራል።
ይቅርታ፣ የሰዓት ልውውጣችን ሁሌም ያስቸግራል። ለኢትዮጵያ አድማጮቻችን ቅርብ ለማድረግ ከቀትር በኋላ 10 ሰዓት ላይ ሲያበቃ 11 ሰዓት ላይ ሰዎች እንዲገቡ ይጠበቃል። 1500 ሰዎች የገቡበት በሁለተኛው መገናኛ ቦታ እስከ ምሽቱ 1 ሰዓት ይዘልቃል።
ትክክል።
እሺ፣ ይቀጥሉ።
ስለዚህ ይሄ በዚህ ፕሮግራም በአጠቃላይ የጠቅላይ ሚኒስትሩ የፖሊሲ አቅጣጫዎች ከዳያስፖራው እንዲነሳ የሚፈለጉ መልእክቶችን ልቅም አድርገው መልእክት የሚያስተላልፉት ሁሉም ሰው በጉጉት የሚጠብቀው መልእክት የሚተላለፈው በኮንቬንሽን ሴንተር በሚያደርጉት ፕሮግራም ነው። በተለያዩ የኢትዮጵያ አካባቢዎች ጉብኝት ሲያደርጉ ጠቅላይ ሚኒስትሩ ንግግራቸው ላይ የሚጠቀሟቸውን የመሳሪያ መንገዶች እንዳስተዋል ነው። ጎንደር ሲሄዱ የጎንደርን ሕዝብ የሚወክል፣ ኢትዮጵያ ሶማሌ ሲሄዱ የኢትዮጵያ ሶማሌን ሕዝብ፣ ሀዋሳ ሲሄዱ የሀዋሳን ሕዝብ የሚወክል ንግግር እንደሚያደርጉት ሁሉ ወደዚህ ወደ ዋሽንግተን ዲሲም ሲመጡ በመላው ዓለም ዋሽንግተን ዲሲ የሚኖረው ፕሮግራም የመላው ዓለም የዲያስፖራ ወገኖቻችንን መልእክት ምላሽ የሚሰጥ ሊሆን ስለሚችል በዚህ ፕሮግራም ላይ የሚያደርጉት ንግግር በአጠቃላይ በኢትዮጵያውያን በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በእነሱ ዙሪያ ከእነሱ የሚጠበቀውን ከመንግስትም የሚጠበቀውን ጠቅለል ያለ መልእክት የሚያስተላልፉበት ፕሮግራም ይሆናል። ስለዚህ በዚህ ፕሮግራም ላይ የተካፈለ ሰው የማታው ውይይት በቀጥታ የሚነሱ ቢኖሩ ጠቅለል ያለው ሀገራዊ ጥያቄ ውይይት የሚደረግበት አጠር ያለ የታውን ሆል ሚቲንግ ነው የሚኖረን። በዚህ ስብሰባ ላይ እንዲካፈሉ የምናስባቸው ሰዎች ከህዝባዊ ተሳትፎ አስተባባሪ ኮሚቴ ኢትዮጵያውያን እዚህ ኤምባሲያችን በራሳቸው ፍላጎት ኢትዮጵያን ለማገዝ የጠቅላይ ሚኒስትሩን ጉዞም የተሳካ ለማድረግ ካለፉት 2 ወራት በላይ ጀምሮ ሲደክሙ የቆዩ ሰዎች አሉ። ከነኚህ ሲደክሙ ከቆዩ ሰዎች ጋር በጋራ በመሆን ነው ለመለየት ጥረት እየተደረገ ያለው። ገና ያለቀ ስራም አይደለም። ከሚገባ በላይ ኢንተረስት ነበረ። ወደ 8000 አካባቢ ሰው ነው የተመዘገበው። 8000 አካባቢው ሰው 1500 ለማውጣት የተጠቀምንባቸው መስፈርቶች አውጥተናልኝ።
እሺ፣ መስፈርቶችን ይንገሩን።
እሺ አሉላ፣ መስፈርቶቹን ይህንን የህብረተሰብ ክፍል ለመለየት የትኞቹ መስፈርቶች እናውጣ በሚል መስፈርቶች ከወጡ በኋላ በውይይት ዳብረው ስራ ላይ እንዲውሉ ተደርጓል። ከመስፈርቶቹ መካከል አንደኛው ኢትዮጵያ የፌዴራል የህብረ ብሔር አገር ነች። ኢትዮጵያ ደምቃ የምትታወቀው ሁሉንም ኢትዮጵያውያን ብሔራቸውን፣ ባህላቸውን፣ ቋንቋቸውን፣ እምነታቸውን አቻችሎ አክብሮ መኖር ሲቻል ነው ኢትዮጵያዊነት የሚኖረውና አንደኛው መስፈርታችን የዜጎች ብሔራቸው ከአማራ፣ ከትግራይ፣ ከደቡብ የተለያዩ ብሔሮች እና ከሌሎችም ይሄ አንድ ታሳቢ ተደርገዋል። ሁለተኛ ታሳቢ የተደረገው ጾታ፣ ከጾታ ውጭ ደግሞ እድሜ፣ ወጣቶች፣ ሴቶች ላይ ትኩረት ቢደረግ፣ የሃይማኖት መሪዎች፣ የሁሉም ቤተ እምነት መሪዎች ውክልና እንዲኖር፣ የሁሉም በተለያየ መንገድ ድምጻቸውን ያሰሙ የነበሩ አክቲቪስቶች ውክልና እንዲኖር፣ ፕሮፌሽናል ሙያተኞች፣ ሙያተኞቻችን አድሬስ እናድርግ። በዛኛው በትንሹ መድረክ አድሬስ ማድረግ ያልተቻለውን በቀረው መድረክ ውስጥ ተሳታፊ እንደሆኑ ለማድረግ ጥረት ተደርጓልና በሚቻለው መልኩ በዚህ ፕሮግራም ላይ ሁሉንም ኢትዮጵያውያን ባግራውንዳቸውን ሊያንጸባርቅ በሚችል መልኩ እንዲካተት ለማድረግ ነው ጥረት ያደረግ ነው። አሉላ፣
መልካም። እንዲህ ያለ መድረክ ሲዘጋጅ የመጀመሪያው እንደመሆኑ እንዲህ ያለ ጉጉትም ሲታይ የአገርን መሪ ለመቀበል ብዙዎች በተለየ ስሜት የጠበቁበት ሁኔታ እንግዳ የሚሰኝ ያህል ነውና አዲስ እንደመሆኑ የሚኖሩ መደነቃቀፎች ከግምት ገብተው፣ ነገር ግን በዋነኛነት ምን አይነት ሁኔታዎችን ማሳካት እንችላለን? የትኞቹስ ምናልባት እስካሁን ከሞከራችሁና ከመጣችሁባቸው ሂደቶች ምናልባት ሊገጥሙን ይችላሉ ትላላችሁ? ከወዲሁ ያን መሰል ችግሮችንም ያን አይነት መሰል እንቅፋቶችንም መጠበቅ ይጠበቅባችኋልና ዶክተር ጌታቸው።
መልካም። በእርግጥ ይሄ ፕሮግራም በጣም የሚያጓጓ አሁን ይሄን ፕሮግራም በምናዘጋጅበት ጊዜ የሚመጡ ስልኮች፣ ኢሜሎች፣ ቴክስቶች ለመገመት አይቻልም። ሁሉ ሰው በቦታው ላይ ለመገኘት የመጠየቅ እና የመጓጓት እኔ ለምን አልተጋበረ የሚሉ ጥያቄዎች፣ ይሄ ከክፋትም የተነሳ ሳይሆን የማይጓጓ የለም። ሪሊ ልዩ ስሜት ነው አሁን በህዝባችን መሀል ተፈጥሮ ያለው። ለእኒህ ጠቅላይ ሚኒስትር ያለው ፍቅርና ክብር ለመገመት ከምንችለው ወይ በህይወታችን ካየናቸው ውጪ ነው፣ በላይ ነው። እና በዚህ ታሪካዊ ሁኔታ ላይ ለመገኘት ለመሳተፍ የማይፈልግ ኢትዮጵያዊ የለም። ችግሩ እንዳልኩት ነው፣ ገደብ አለበት። እና እኔ ገምታለሁ በእኛም በኩል ሚዛን ልናጓድል እንችላለን ስንመርጥ። የሚሰራ ሰው ይሳሳታል እና የሚቀየሙ ሰዎች፣ የሚከፋቸው ሰዎች ብዙ ሊሆኑ እንደሚችሉም ይገባናል። ግን በእነሱም በኩል እንዲረዱልን የምንፈልገው በቃ ያለችን እኛ 137 ቦታችንን እንዴት አድርገን እንሙላት በሚለው የምንጠቀማቸው መስፈርቶች ጠበብ ያሉና ብዙዎቹን የሚያገልን እንደሚሆን ይረዱልናል በሚል ነው። ከስሜት ውጪ ሁኔታውን የሚያጣብቡ የሚያደናቅፉ ሁኔታዎች ፊዚካል ወይም በተግባር ሊያደናቅፉ የሚችሉ ሁኔታዎች ይገጥሙናል ብለን ፈጽሞ አናስብም። የሴኪሪቲ የደህንነት ሁኔታ፣ የሰላም የጸጥታ ሁኔታ በደንብ ኤምባሲውም የተዘጋጀበት ነው። የአንድ አገር መሪ በሚመጡበት ጊዜ መኖር ያለባቸው ፕሮቶኮሎች ይጠበቃሉ እና በዚህ ምክንያት ፕሮግራሙን ሊያደናቅፉ የሚችሉ ሁኔታዎችን በዚህ በተለይ አሁን አርብ ማታ በሚኖረው የፖለቲካ ድርጅቶች የመጀመሪያ ላይ ከዛ ቀጥሎ የእራሱ ከምሁራን ባለሙያዎች ጋር የሚደረገው ላይ ብዙ ችግር ይገጥመናል ብለን አንገምትም። ግን በዚሁ አጋጣሚ ይህ የመጀመሪያ ጊዜ ነው እንጂ የመጨረሻ አይሆንም ብለን ተስፋ እናደርጋለን እና የመጀመሪያው በመሆኑ በምናደርገው የዝግጅት ግድፈት ሰዎች ሳይከፉ ወደ ሌላ አስተሳሰብ ሳይሄዱ በቃ ስላልተቻላቸው ነው በሚል ሰፋ ያለ እንደው ርኅራኄ የተሞላበት አስተሳሰብ በመያዝ የተሻለ ፕሮግራም ለወደፊትም ለማድረግ እንዲቻል ቢተባበሩ ቢረዱ መልካም ነው። የኢትዮጵያዊ ስነ ምግባርና ጨዋነት ከሁሉ ኢትዮጵያዊ ይጠበቃል። በሰላም የጠቅላይ ሚኒስትሩ ጉብኝት እና ኢትዮጵያኖችን የማነጋገር ጊዜ እንዲካሄድ እና እንዲፈጸም ሁሉም ኢትዮጵያዊ የመጠበቅ ያንን የማስተካከል እና በጥሩ ሁኔታ እንዲሄድ የማድረግ ኃላፊነት አለበት የሚል እምነት አለን። ኢትዮጵያኖችም በዚህ ይተባበሩናል።
አቶ ደመቀ በቀጥታ ወደ እርስዎ ልምጣ። ቀደም ብዬ ለዶክተር ጌታቸው እንዳቀረብኩት የምትጠብቋቸው? ምናልባት እንዲህ አይነት እንቅፋቶች፣ መደነቃቀፎች ይገጥሙን ይሆናል፣ እንዲህ አድርገን ብንወጣውም የሚል ከወዲሁ ያሰብነው አለ የሚሏቸው ነገሮች ካሉ እነሱ እናስቀድም።
እሺ፣ አመሰግናለሁ። የተባለው የስልክ መብዛት የኢሜይል መብዛት በጣም ከፍተኛ ነው። በሚገርም እኔ በጣም ኢምፕረስድ በጣም ጉልበት የሆነኝ ሙሉ ሌሊት ሊባል በሚችል ሁኔታ ነው ኮሚኒኬት እያደረግን ያለ ነው። ግን ድካም ሳይሆን እየተሰማን ያለን ጉልበት ነው እየሆነን ያለን እና በዚህ የስልክ ልውውጥ ሁሉንም ስልክ አድሬስ ማድረግ አለመቻሉ አንድ ማነቆ ነበረ።
ለሁሉም መልስ መስጠት አለመቻላችሁ፣
ለምሳሌ ስልኮች በተደጋጋሚ እኔ ላይ በርካታ ስልክ ይመጣል። አንደኛ እናንተ ጋር እያወራሁን ስልክ ካናይ ኮሊውላትር እያልኩ እየመለስኩ ነው ያለሁኝ። ስልኮች ይመጣሉ፣ ይገባሉ፣ ይገባሉ። ይሄ በምክንያት እንደሆነ እንዲገነዘብልን ህዝባችን፣ ሆን ተብሎ ለማግለል በመሸሽ እንዳልሆነ ህብረተሰቡ እንዲገነዘብልን እንፈልጋለን። ከፍተኛ የስልክ ጥሪ ነው ወደ ተወሰኑ ግለሰቦች እየመጡ ያሉትኝ። እነዚህ የተወሰኑ ግለሰቦች ደግሞ ሲነጋገሩ ሳይመለስ ምላሽ ሳይሰጠው የሚመለስ ስልክ ይኖራል። በዚህ ጊዜ የተለየ ስሜት እንዳይኖር ስራውን የጋራ አድርገን በማሰብ ሰዎቹ ወገኖቻችን እኛ ወንበር ላይ ሆነው ራሳቸውን በማሰብ ይቅርታ እንዲያደርጉልን እንዲረዱልን እንፈልጋለን። በመጀመሪያ ደረጃ በስልክም በኢሜይልም ማለቴ ነው። ሌላው ግን እኔ ኢትዮጵያውያንን ይዘን ይሄ ፍላጎት፣ ይሄ ፍቅር፣ ይሄ የአንድነት የመደመር አብሮ የመስራት የመፋቀር መልእክት ጥሪ ይሄንን ለማደናቀፍ የሚያስብ ሰው ይኖራል ብዬ አላስብም። ይሄን አያስብም። ይሄን ሁሉም ኢትዮጵያዊ ወደዚህ የኮንቬንሽን ሴንተር የሚመጣው ሰው አቅመ ደካማዎችን፣ አዛውንቶችን፣ ሴቶችና ህጻናትን፣ ነብሰ ጡሮችን በማስቀደም የተለመደው ኢትዮጵያዊነት ጨዋነት የማስተናገድ ባህላችን ተጠቅመን በአካባቢው ለሚኖሩ የጸጥታ ኃይሎች የጸጥታ አካላትም ተባባሪ ሆነን እነሱ የሚሉትን ነገር በማድረግ ማሳካት እስከቻልን ድረስ እኔ ማነቆ ይገጥመናል ብዬ አላስብም።
መልካም። አቶ ደመቀ፣ ምናልባት እዚህ ቦታ የሚመጣውን ሰው እንደ ሰው ፍቃድ ከተለያየ ግዛቶች ከተለያየ ከተሞች እንደሚመጣ እንደመሆኑ ትልቅ ቁጥር ከመጠበቁ ውጪ በይፋ የሚታወቅ ነገር የለምና ቦታው እጅግ ግዙፍ የመሆኑን ያህል ብዙ ሺዎችን ማስተናገድ ይቻል እንጂ እሱም ገደብ አለውና ምን ያህል ሰው ትጠብቃላችሁ? ያሰባችሁት ካለ
ያሰብነው መነሻችን 25,000 ሰው እናስተናግዳለን ብለን አስበናል። በኋላ ከኮሚቴ አባላት ጋር ስንወያይ ግን ይሄ የሰው ኃይል ሊጨምር ይችላል፣ ከፍተኛ ቁጥር ያለው ሰው ሊመጣ ይችላል የሚል ውይይት ላይ ይነሳ ነበረ። ስለዚህ ማክሲመም እናሳካለን ብለን የምናስበው እስከ 40,000 ሰው ነው። ከአርባ ሺህም ሰው በላይ ቢመጣ አዳራሹን ሊጠብ ሊሰፋ በሚችል አኳኋን ከኮንቬንሽን ሴንተር ሰዎች ጋር እየተነጋገር ነው የምንገኘው። ስለዚህ ያለ ችግር እኛ እናሳካለን ብለን የምናስበው መነሻችን 25,000 ነው። እስከ 40,000 ሰው ልናስተናግድ እንችላለን ብለን ነው የምንጠብቀው።
መልካም። የጠቅላይ ሚኒስትር አብይ አህመድን የጉዞ መስመሮች ተከትለን በየቦታ ያሉ ዝግጅቶችንም እንዲሁ በቀጥታ ስርጭታችንም ማቅረቡን እንቀጥላለን። ዶክተር ጌታቸው በጋሻው፣ አቶ ደመቀ ዘመነ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። ፕሮግራም ማሳሰቢያ። ልዩ ዝግጅት ከምሽት 3 ሰዓት እስከ ሌሊቱ 8 ሰዓት ድረስ ጠቅላይ ሚኒስትር አብይ አህመድ በዩናይትድ ስቴትስ ከሚኖሩ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን ጋር በሚያደርጉት ስብሰባ የነገውን ግዙፉን የዋሽንግተን ዲሲ ሥነ ሥርዓት በቀጥታ ስርጭት እናቀርባለን። የቀጥታ ስርጭታችን ጠብቃችኋል አድማጮች። ታዲያ በሬዲዮና በቴሌቪዥን በምስል ጭምር ነው ቀጠሯችሁ። ከምሽት 3 ሰዓት እስከ 8 ሰዓት የቅዳሜ ምሽት ከዋሽንግተን ዲሲ ከአሜሪካ ድምፅ ራዲዮ ጋር ይሆናል። አሁን ወደ ተከታዩ ቅንብር ነው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወደ አንድነቷ መመለሷን በይፋ የሚያበስር የመግለጫ የጸሎትና የምስጋና ስነ ስርዓት ትላንት ምሽት ዋሽንግተን ዲሲ በሚገኘው ደብረ ኃይል ቅዱስ ሚካኤል ቤተ ክርስቲያን ተካሂዷል። ሰለሞን አባተ እዚያው ተገኝቶ ያጠናቀረው ዝግጅት አሁን ይቀርባል።
የትናንትናው ዕለት በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የታሪክ መዛግብት እስከ ወዲያኛው ተመዝግቦ እንደሚኖር ጥርጥር የለውም።
ይህ ስምምነት ከጸደቀበት ቀን ጀምሮ
የሀገር ቤትና የውጭ ሀገር ሲኖዶስ የሚለው ስም ቀርቶ አንዲት ቤተ ክርስቲያንና አንድ የኢትዮጵያ
ብፁዕ አቡነ አብርሃም የባህር ዳር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በትናንት ተስያትና ምሽቱ የደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን የምስጋናና የጸሎት ሥነ ሥርዓት ላይ በንባብ ካሰሙት የቤተ ክርስቲያኒቱ የሰላም ጉባኤ መግለጫ የተቀነጨበ ነው የሰማችሁት። በአዳራሹ ውስጥ የነበረው እልልታና ጭብጨባ እጅግ የበዛና የረዘመ ነበር። ከሁለቱም ተደራዳሪ ወገኖች በዚያው ቀርበው የነበሩ የበረከቱ ነጥቦች ወደ ስድስት ተጠቃለው በውይይቶቻቸው ወቅት የድርድሮች አጀንዳ እንደነበሩ ብፁዕ አቡነ አብርሃም ተናግረዋል። አጀንዳዎቹ የብፁዕ ወቅዱስ አቡነ መርቆሪዎስ ጉዳይ፣ ነባር ሊቃነ ጳጳሳት ከልዩነት በፊት የተሾሙና ከልዩነት በኋላ የተሾሙ፣ ቀኖና ቤተ ክርስቲያንን በተመለከተ፣ ውግዘትን አስመልክቶ፣ በውጭ ሀገር የምትገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንዴት መተዳደር እንደሚኖርባት የሚሉ እንደነበረ ብፁዕነታቸው አብራርተዋል።
ስለዚህ የመጀመሪያውን ስንወስድ የፓትርያርኩን በተመለከተ ብፁዕ ቅዱስ አቡነ መርቆሪዎስ በፓትርያርክነት ደረጃና ክብር ወደ ሀገራቸው እንዲመለሱ፣ ወደ ሀገራቸው ከተመለሱ በኋላ የስራ ድርሻቸው ጸሎትና ቡራኬ ማድረግ እንዲሆን፣ አኗኗራቸው ደግሞ በመንበረ ፓትርያርክ ውስጥ ቤት ተዘጋጅቶላቸው የሚያስፈልጋቸው ነገር ሁሉ ተሟልቶላቸው በክብር እየባረኩና እየጸለዩ እንዲቀመጡ የሚል ነው።
ሌሎቹ አምስቱም አጀንዳዎችም ሙሉ ስምምነት የተደረሰባቸው መሆኑን ብፁዕ አቡነ አብርሃም አስረድተዋል። ከሥነ ሥርዓቱ በኋላ ታዳሚዎችን አነጋግሬ ነበር። አንዳንዶቹን
በጣም ደስ ብሎናል፣ እግዚአብሔር ይመስገን ይችን ቀን ስላሳየ በጣም ደስተኛ ነን። በእኛ ትውልድ ሕፃን ሆነን ነበር በማናውቀው ታይም ቤተክርስቲያን የተለያየች፣ አሁን በማውቀው ሰዓት ላይ አንድ በመሆኗ ደስተኛ ነኝ። እግዚአብሔር ይመስገን። ሁሉንም እግዚአብሔር ያክብራቸው። የቤተክርስቲያን አባቶቻችን በጣም እናመሰግናለን። አንድነት ከሁሉም ይበልጣል። ጠቅላይ ሚኒስቴራችንም ደግሞ ከእግዚአብሔር ቀጥሎ ከአባቶቻችን ቀጥሎ እግዚአብሔር ይስጣቸው ለዚህ ትልቁን ነገር የተወጡልን ነው እና በጣም ደስ ብሎናል። እግዚአብሔር ይመስገን።
በእድሜ አየዋለሁ ብዬ ያላሰብኩትን ነገር በማየቴ እግዚአብሔርን ነው የማመሰግነው። ለአባቶቻችን ምስጋና ይድረሳቸው። እንዲሁም ደግሞ ለጠቅላይ ሚኒስትራችን ዶክተር አብይ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን ይሄንን ቀን ስላሳየህን።
ሥነ ሥርዓቱ የተካሄደውና የተጠናቀቀው እጅግ በደመቀ ሁኔታ ነበር። ቪኦኤ በፌስቡክ ላይቭ በአዳራሹ እየተደረገ የነበረውን ሁሉ በቀጥታ እያስተላለፈ ስለነበረ ወደ አት ቪኦኤ አምሃሪክ ገብታችሁ ተመልከቱት። በነገራችን ላይ ጠቅላይ ሚኒስትር አብይ አህመድ በትናንት ምሽት ቆይታቸው ዋሽንግተን ዲሲ ውስጥ ከሚገኘው የኢትዮጵያ ኤምባሲ ሠራተኞችና የአቀባበላቸውና መስተንግዶ ኮሚቴ አባላት ጋር በኤምባሲው ውስጥ ተገናኝተዋል። በዛሬ ውሏቸው ከሙስሊም ማኅበረሰብ አባላት ጋር ተገናኝተዋል። ከፖለቲካ ፓርቲዎች መሪዎች ጋር አሁን ስብሰባ ተቀምጠዋል። በምሽት መርሃ ግብራቸው ደግሞ ከንግድ ማኅበረሰብ አባላትና ሐሳብ አፍላቂዎች ጋር ይገናኛሉ። በሌላ በኩል ደግሞ ብፁዕ ወቅዱስ አቡነ መርቆሪዎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በአሁኑ ሰዓት መግለጫ እየሰጡ መሆናቸውን አስተባባሪ የሆኑ ብፁዓን አባቶች ጠቁመውናል። ለዛሬ ዘገባችን ያልደረሱ ክንዋኔዎችን ዝርዝር ዘገባዎች በነገው ምሽት የምናቀርብ ሲሆን የምንደርስባቸውና የየስብሰባው አዳራሽ ሁኔታዎች የሚፈቅዱትን ደግሞ በፌስቡክ በቀጥታ እናደርስላችኋለን። ሰሎሞን አባተ ነኝ፣ ለአሜሪካ ድምፅ ዋሽንግተን።
አድማጮች፣ ቆየት ብለንም የነገው ልዩ ዝግጅቶቻችንን ፕሮግራም ማሳሰቢያ እናቀርባለን። አሁን ወደ መጨረሻው ዘገባ እንወሰዳችሁ። በተለያዩ አካባቢዎች በተነሱ ግጭቶች የተፈናቀሉ ኢትዮጵያውያን እጅግ በሚያስቸግር የኑሮ ሁኔታ ላይ እንደሚገኙ በኢትዮጵያ የዩናይት ስቴትሱ ዓለም አቀፍ ተራድኦ ድርጅት USAID ዲሬክተር ተናገሩ። ዲሬክተሯ ችግሩ የወሰደውን ያህል ጊዜ ቢወስድም አገራቸው ከኢትዮጵያ ጎን እንደምትቆም ግን አረጋግጠዋል። መለስካቸው አመሃ ነው ያጠናቀረው።
በኢትዮጵያ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ዩኤስአይዲ ዲሬክተር ሚስስ ሌስሊ ሪድ በአሁኑ ወቅት በኢትዮጵያ የተለያዩ ክፍሎች በተፈጠሩ ግጭቶች ሳቢያ የተፈናቀሉ ዜጎች ከፍተኛ የህልውና ፈተና እየተጋፈጡ መሆናቸውን ገለጹ። እነዚህ የተፈናቀሉ ሰዎች በዚህ የዝናብ ወቅት አላንዳች ከለላ በሜዳ ላይ ፈሰዋል። ተከሻ ለተከሻ ተገጣጥመው መላወሻ እንኳ የላቸውም ይላሉ ሌስሊ ሪድ። ሰሞኑን አዲስ አበባ ከሚገኘው ዩናይትድ ስቴትስ ኤምባሲ እንደተገለጸው በእነዚህ ግጭቶች ሳቢያ ለተፈናቀሉና በተፈጥሮ አደጋም ለተጎዱ ወገኖች 170 ሚሊዮን ዶላር እርዳታ መስጠቱን ይፋ የተደረገውም ይህንን አሰቃቂ ሁኔታ በመገንዘብ እንደሆነ በተለይ ዛሬ ለቪኦኤ በሰጡት ቃለ ምልልስ ዳይሬክተሩ አስረድተዋል። የችግሩን ግዝፈትም እንዲህ ሲሉ ገልጸውታል።
Well, you know, the UN OCHA has likened what's happened in the Gadea-Guji conflict.
በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ይህንን በጌዴኦና በጉጂ አዋሳኝ ስፍራዎች የተፈጠሩ ግጭቶችንና በዚህም ምክንያት የተፈናቀሉትን ሰዎች አስመልክቶ ከመሬት መናድ ጋር አስመሳስሎታል። በዚህ ግጭት ምክንያት ወደ 1 ሚሊዮን የሚጠጋ ህዝብ ለዕለት ደራሽ እርዳታ ተጋልጧል። ከነዚህ ሰዎች አብዛኞቹ ከለበሱት ልብስ ሌላ ምንም ይዘው አልወጡምና የነዚህን ሰዎች ፍላጎት سنመለከት ምግብ፣ መጠለያ፣ ውሃ፣ ጽዳት ባጭሩ መሰረታዊ የሆኑ ፍላጎታቸውን ለማሟላት ምንም የላቸውም። ይህ ሁሉ ያስፈልጋቸዋል። እናም ለዚህ አጣዳፊ ፍላጎት ነው መልስ የሰጠነው። ምክንያቱም ሰዎች ህልውናቸውን ለማረጋጋት የሚያስፈልጋቸው ሁሉ እንዳላቸው እርግጠኛ መሆን እንፈልጋለን።
ሚስስ ሌስሊ ሪድ ጨምረው እንዳስተዋወቁት ተፈናቃዮቹ እንዲህ ባለ አኗኗር እስከመቼ እንደሚቀጥሉ ባይታወቅም በቀያቸው ሰላምና መረጋጋት ውስጥ ከሰፈነ ድረስ በሙሉ ፈቃዳቸው እንደሚመለሱ ተስፋ አላቸው። ይሁንና አሁን ትኩረት የሚሰጠው ጉዳይ መሰረታዊ ፍላጎቶቻቸውን ማሟላት ነው ብለዋል። በዚህ ረገድ የኢትዮጵያ መንግስት አለው ያሉት መርሃ ግብር እንደሚደግፉ ተናግረዋል።
Well, we know, of course, that the government has announced their own plans to facilitate getting at these root causes.
በርግጥ መንግስት የነዚህን ችግሮች ስረ መሰረት ለማወቅ እቅድ እንዳለው ተጠያቂነትን ለማስፈንና እርቅ እንዲፈጠር ለማድረግ እየሰራ እንደሆነ አስታውቋል። እነዚህን ጥረቶች በእጅጉ እንደግፋለን። እነዚህ ጥረቶች ግን ጊዜ ይወስዳሉ። ግን ትልቅ ተስፋ አለን። መንግስት በተቻለ መጠን ፍጥነት ተጠያቂዎችን ተፈናቃዮችን ወደ ቀያቸው ይመልሳል ብለን ተስፋ እናደርጋለን። እኛም ይህንን ጥረት እንደግፋለን። ጥረታቸው ፍሬያማ እንዲሆንም ተስፋ አለን።
አንዳንድ መረጃዎችን ሲመለከቱ እንደነበሩ የተናገሩት ሌስሊ ሪድ ዩናይትድ ስቴትስ ለኢትዮጵያ ሰብአዊ እርዳታዎችን በማቅረብ ረገድ የመጀመሪያውን ስፍራ ትይዛለች ይላሉ። ዩኤስ አሜሪካ ባለፉት 4 አመታት ብቻ 1.6 ቢሊዮን ዶላር የሚሆን እርዳታ በድርቅ ለተጎዱ ኢትዮጵያውያን ሰጥታለች። ባለፉት ጥቂት ዓመታት በሶማሌና በኦሮሚያ ክልሎች ተጎራባች ስፍራዎች በተፈጠሩ ግጭት ምክንያት ለደረሰው ሰብአዊ ቀውስ የቀረበው እርዳታ ደግሞ የ1.6 ቢሊዮን ዶላር ግማሽ ያህል ፈጅቷል። ይህ ችግር በአጭር ጊዜ ሊቃለል እንደማይችል የጠቆሙት ሌስሊ ሪድ የአሜሪካ መንግሥትና ሕዝብ ግን ከኢትዮጵያውያን ጋር እስከ ዘለቄታው አብሮ እንደሚቆም አረጋግጠዋል።
You know, your prime minister is in the United States right now meeting with the Ethiopian American.
አሁን ጠቅላይ ሚኒስትራችሁ በዩናይትድ ስቴትስ ከኢትዮጵያውያን አሜሪካውያን ማህበረሰብ ጋር ይገናኛሉ። ኢትዮጵያና ዩናይትድ ስቴትስ ለረጅም ዓመታት የትብብር ግንኙነት ነበራቸው። እኛ እዚህ ከ50 ዓመታት በላይ ኖረናል። እዚሁ እንደምንቀጥልም በርግጠኝነት መናገር እችላለሁ። ኢትዮጵያ ለአሜሪካውያን እጅግ አስፈላጊ ሀገር ናት። እንደምታውቁት ይህ ገንዘብ የመጣው ኢትዮጵያ ውስጥ ስለሚሆነው በእጅጉ ከሚያሳስባቸው አሜሪካውያን ቤተሰቦች ነው። ስለዚህ ድጋፋችን ይቀጥላል።
ከቅርብ ጊዜ ወዲህ በኢትዮጵያ ውስጥ በየስፍራው በሚከሰቱ ግጭቶች ምክንያት ለሚፈናቀለው ህዝብ ከዓለም አቀፍ ድርጅቶችና ከተለያዩ መንግስታት ለአስቸኳይ ጊዜ እርዳታ የሚውል ገንዘብ እየቀረበ እንደሆነም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ልዩ ዝግጅቱን ላስታውስ። ከምሽቱ 3 ሰዓት እስከ ሌሊቱ 8 ሰዓት ድረስ ነገ ልዩ ዝግጅት ይኖረናል። ጠቅላይ ሚኒስትር አብይ አህመድ በዩናይትድ ስቴትስ ከሚኖሩ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን ጋር በሚያደርጉት ስብሰባ ከነገው ግዙፉ የዋሽንግተን ዲሲ ስነ ስርዓት ጋር የተዘጋጀ በቀጥታ የሚተላለፍ ስርጭት ይጠብቃችኋል በሬዲዮና በምስል። መልካም ምሽት። የእኛ ስርጭት አበቃ። የትግርኛ ስርጭት ይቀጥላል። ደህና ደሩ። Thank you.